ዶክተር ብሩክ ይሄ ህግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ይላል በፕሬዝዳንት የሚሰየም ነው ሁለቱ ምክር ቤቶች ውስጥ የሚመረጡት ወይም የሚያገለግሉት የምክር ቤት አባላት ሁለቱን ምክር ቤት የሚቆጣጠሩት በምርጫ ነው የሚመጡት ፕሬዝዳንቱ በምርጫ ተፎካክረው ነው እንደሌላ ሀገር በፓርላማ የሚሰየሙ ስላልሆኑ ሁለቱን መቆጣጠር ሲችሉ ከቀናቸው ሶስተኛውን የመሰየም እድል ስላላቸው ፕሬዝዳንቱ ክፍተት ሲኖር እንዳሁኑ ፕሬዝዳንት ትራምፕ እንዳደረጉት እጩ አቅርበዋል መሰየም ሲችሉ በርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና የህግ ተርጓሚው ክፍል ተጽዕኖ ምንም እንኳን ነጻ እንዲሆን ቢጠበቅም በፖለቲካ ዘመም መሆናቸው ይለያልና የፕሬዝዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር
ትክክል እሄ በጣም ቆስ ጥያቄ ነው አጣሁላ ምንድነው እንግዲህ ሆነው የአሜሪካ ከፍተኛ ፍርድ ቤት 9 አባላት አሉት ማጆሪቲ እንዲኖር ነው በማለት ነው ጃንዋሪ ላይ 2016 ጀስቲስ አሶሺየት ጀስቲስ ማለት ተባባሪ ጀስቲስ አንቶኒን ስካሊያ እንደምታስታውሰው ከዚህ ዓለም በሞት አለፉ ያ እንግዲህ ክፍተት ፈጠረ ያ ቦታ መሞላት አለበት እንግዲህ አንቶኒዮ ስካሊያ ኖሚኔትድ ሆነው በማቅራቢነት የተሾሙት በፕሬዝዳንት ሮናልድ ሬገን ኮንሰርቫቲቭ እና በጣም አክራሪ ወደ ቀኝ የሆኑ ሰው ናቸው እሳቸው ሲሞቱ 8 አባላት ይቀራሉ ኖሚኔት የማድረግ ኃላፊነቱ የማን ነው? በወቅቱ ያለው ፕሬዝዳንት ነው። በወቅቱ የነበረው ፕሬዝዳንት ማን ነው? ፕሬዝዳንት ባራክ ኦባማ ናቸው። ፕሬዝዳንት ባራክ ኦባማ እንደምናስታውሰው በጣም ግዜ ፈጅተው ወስደው በሁለቱም አቅጣጫ ተቀባይነት ያላቸው በጣም ሊበራል ናቸው የሚባሉ ሳይሆኑ ለየት ያሉ ሰው አቅርበው ነበር እንደምናስታውሰው። ግን ይሄንን እንደ ጉዳይ ብለው ለሪፐብሊካኖች ሊያውጡም አልቻሉም። ለምን? ህጋውጪውን ሊቆጣጠሩት እነሱ ስለነበሩ ነው። እና ይኸው 10 ወር ሆነ እነሱ እንደነበር እቅዳቸው ምርጫው ኖቬምበር 2016 ላይ ጠብቀን 11-10 ወር ጠብቀን ምርጫው ውጤት አይተን እኛ ካሸነፍን የኛ መብት ነው በሚል ነው። እነሆ ፕሬዝዳንት ትራምፕ ተመረጡ ሪፐብሊካን ወክለው። በዛ መሰረት እንግዲህ አሁን ኒል ጋርላንድ ይባሉ ሰውዬ ሰይመው ወደ ሞሾሙን ሂደት ፕሮሰስ ተጀምሯል ማለት ነው።
ዶክተር ብሩክ ወደ ኋላ ምንመለስ እንግዲህ ይሄ ዛሬ ያለውን ምናልባትም የሚቀጥሉትን ወራት ከፍተኛ ፍትጊያ በምክር ቤት የሁለት ፓርቲ አባላት መካከል የሚጠብቅ ይመስላል። ሪፐብሊካኑ ፓርቲ አባላት ከፍተኛ ድጋፍ አሰምተዋል። በዲሞክራቱ ተቃውሞ ያሰሙና እንገፋበታለን ያሉ አሉና እስኪ በታሪክ ባለፈው ፕሮግራማችን እንዳስተዋወቁት የፈረንሳዩ የፍልስፍናና የህግ ሰው ያፈነጠቁትን ሐሳብ ወደ ኋላ ሲሄድ በአርስቶትል ዘመን የተነሳ ጭብጥ ጋር ይዛመዳል። ይሁንና በዩናይትድ ስቴትስ ታላላቅ አባቶች ወይም የቀድሞ አባቶች የሚባሉት የአሜሪካ ፕሬዝዳንቶች አንደኛው ጎልተው ይታወቃሉ በዚህ ህገ መንግስታዊ ድንጋጌ የታቀፈውን ይህን ሐሳብ በማራመድ ጄምስ ማዲሰን እነኚህ ሐሳቦች ያን ሐል ጊዜ የጠገቡ እንደመሆናቸው አርቆ አስተዋዮች አርቆ ተመልካቾች ያፈልቋቸው ቢሆኑ እንዴት ነው በዚህ ዘመንና ጊዜ ሊሰሩ የቻሉት? ዲሞክራሲ በሂደት ውስጥ የሚታለፍ የሚለወጥ ከሰዎችና ኗርና ባህል ጋር የሚቀያየር እንደመሆኑ እንዴት ነው ዛሬም ሊሰሩ የቻሉት?
ይሄ ነው እንግዲህ አሜሪካ በጣም የሚደንቀው። በነገራችን ላይ ከዓለም በጣም እጥር ምጥን ያለች አጭር ጥቂት ብቻ አንቀጾች ያዘች ህገ መንግስት ነው አሜሪካ። የጀርመንን ብንወስድ መጽሐፍ ያህላል፣ 800 ገጽ ነው። ፈረንሳይም እንደዛው ነው። እንግሊዝም አንሪትን ከስተመሪ ሎ ቢሆንም ያን ያህል ትልቅ ነው። ግን ሊቪንግ ኮንስቲቱሽን ይሉታል፣ የሚተነፍስ ሳምባ ያለው ህገ መንግስት። ያው
የሆነ
ያው ትክክል ያው የሆነ ህገ መንግስት ነው። የሀገር የሚመካበትን በዛ ነው። እና ይገርምሃል፣ ይህን አቅደው የህጉን መሰረት ዋገሩን መሰረቱን ሲጥሉ ይሄው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው አታሉላ ይሄ ህብረተሰብ የሚንቀሳቀሰው። ይህን ካልኩ በኋላ አንድ ታሪካዊ ላጋራ ፈልጋል። እንግዲህ እነ ማዲሰን፣ እነ ቶማስ ጀፈርሰን፣ እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ፣ ጆርጅ ዋሽንግተን መሪያቸው ናቸው፣ ሌሎቹም ምንድን ነው መርሳት የለብን ያቺኛው አሜሪካ ማለት በ1789 ህገ መንግስት ይዛ የተወለደችዋ ነጻነቷ ግን 1776 የሆነችው ሀገር የህገ መንግስቱ ሲቀረጽ ለማን ነው እንኳን የሚለውን አነሳ። የህገ መንግስት ሲቀረጽ ሴቶችን ያቀፍ አልነበረም። አታሉል አንደኛ ሴቶችን መብት የሚያከብር አልነበረም፣ ለወንድ ብቻ ነው። ለወንድ ብቻ ሆኖ ደግሞ እንደገና ድምፅ ለመስጠትና ድምፅን ለመሸከምና ኃላፊነት ሙሉ ዜጋ ነጭ መሆን አለ። ሁለተኛ፣ ሶስተኛ ተወሰነ ንብረት ማፈራን ሳይቶ መሆን አለ ድምፅ ነው። ሶስተኛ እድሜው ከፍ ያለ ነው። እንደ አሁን 18 አይደለም ድምፅ የሚሰጥበት እድሜ፣ እኩሌታ 30 በላይ ይሄዳል። እንደገና ደግሞ በባርነት ስር የወደቁትን ወገኖች ያን አይመለከትም እና ሊሚትድ ነው የነበረ ነው። ግን እዛ ላይ ተመስርተው እያሰፉት በአሜንድመንት እያሰፉት ነው
የመጡት። በየጊዜው በሚወጡ የህግ ማሻሻያዎች
ትክክል ስሌቨሪን የሚያፈረሱት ሴቶችን መብት የመጣው በአሜንድመንት ነው። ብዙ ነገሮች አሉ የራሱን የቻለ እሱ እና ህያውነቱ ሳምባ ያለው የሚተነፍስ መሆኑ አሁንም ችግሮች ሲመጡ ተደጋግሞ መጥተው በደንብ ተከራክረውበት መታመን ላይ ከደረሰ አሜንድድና መስተካከል ማይደረግበት ምክንያት የለም። እንግዲህ ይህንን ካልኩኝ አሁን ወደ ለምሳሌ ምንድን ነሱ ጥረታቸው የአሜሪካ አባቶች እነ ማዲሰን ስልጣን በአንድ ሰው እጅና ወይም ግሩፕ ወይ ቡድን ለውጭ መውደቅ የለበት። ስለዚህ ምን እናደርግ? እንቆጣጠረው። ችግር እንቆጣጠረው እንዴት ነው የምናደርገው? ከተለያየ አቅጣጫ ሶስቱም ብራንቾች አንዱ ሁለቱን ሁለቱ አንዱ አንዱ ሁለቱ ሁለቱ አንዱ ስልጣን አላቸው፣ ጥርስ አላቸው በተሰጣቸው ስልጣን እንዲሰሩ። ዝም ብሎ ጥርስ አልባ አይደሉ። ነገር ግን ጥርስ አላቸውና ከተፈቀደላቸው በላይ እንዳይሄዱና እንዳይጎዱ ለማድረግ ደግሞ ሁለቱ ደግሞ እሱ የሚቆጣጠርበት መካኒዝም አላቸው። አሁን ለምሳሌ ወደ ከፍተኛ ፍርድ ቤት ምርጫ እንምጣ። አንቶኒ ስካሊያ ሞቱ። መተኪያው ላይ እንግዲህ መሰየምና ኖሚኔት የማድረግ መብት አለው ኮንግረስ ስለሆነ፣ ሪፐብሊካኖቹ ደግሞ በወቅቱ ኦባማ ሁለተኛው ተርም ላይ ጠርቀም ያለ ወንበር ስለያዙ ምንድን ያደረጉት የፖለቲካ ጨዋታ ነው የተጫወቱ። ግን ህጉ ይፈቅድላቸው። ትንሽ እንደው ጉሽሚያ ቢኖረውም ህጉ ይፈቅድላቸው። ምክንያቱም ዲሞክራቶችም እኮ በተራቸው በዛ ሁኔታ ሲወድቁ ገፋ የማያደርጉበት ምክንያት የለም እና ገፍቶ እዚህ ደርሰዋል። አሁን እንግዲህ እኚህ ሰው እየሰየማሉ። ሲሰየሙ ምንድን ነው ወደ ሴኔት ነው የሚመጣው። ሴኔት ላይ ይፈተሻሉ። በዝርዝር የህይወት ታሪካቸው እስከነ ግብር አከፋፈላቸው የግል ጠባያቸው በሙሉ ይታያል። ይህን ሲደረግ እንግዲህ በአሜሪካ በህገ መንግስት የሚወሰነው ውሳኔ የሚደረገው ምንድን ነው የሚባለው? ይሄ ሲምፕል ማጆሪቲ ማለት 50% ሲደመር አንድ ሳይሆን በሱፐር ማጆሪቲ ነው መሆን ያለበት። ሱፐር ማጆሪቲ ማለት 60% ሴናተሮች 60% ድጋፍ መጋኝ ማግኘት አለበት ማለት ነው። እንግዲህ 60 ቁጥሩ ይለዋወጣል። ምንድን ነው 3/5 ማለት 3/5 የ160 ነው የሚሆነው። በዛ ነው የሚሰላው። አሁን እንግዲህ ሪፐብሊካኖች 60% የላቸው። የሪፐብሊካን ፓርቲ 52 ሴናተር ብቻ ነው ያላቸው። ዲሞክራቶቹ 46 ነው ያላቸው። ሁለት ኢንዲፐንደንቶች ናቸው። 8 ሰው ይጎልባቸዋል። 8 ሰው የሚጎል ከሆነ 8ቱ ከዲሞክራት ማግኘት አለባቸው ወይ ሁለቱ ኢንዲፐንደንት መሆን አለባቸው። ያን ስለማያገኙ አሁን ዶስ ክስታው ዳርዳር ነው እንደሚባለው ምንድን ነው አሁን ዶናልድ ትራምፕ የደጋገፉት የሰጡት መግለጫ እና ደግሞ የሴኔት ሪፐብሊካን መሪዎች ምልክት ምንድን ነው? አይኛ በዚህ ሁኔታ የዲሞክራቶችን ድጋፍ ማናገኝ ከሆነ ኒውክሊያር ኦፕሽን። እንግዲህ ኒውክሊያር ኦፕሽን ምንድን ነው ስንል ያንድን የሴኔት ፕሮሲጀር 51% ለዛ ለእጩ ከፍተኛ ፍርድ ቤት ተመራጩ ለእኚህ ለቀረቡት ለከፍተኛ ፍርድ ቤት ኒል ለሳቸው 51% ከተገኘ በቃ ይጸድቃሉ ማለት ነው። እና በኒውክሊያር ኦፕሽን እንጠቀማለን በሚል ዝግጅት እየተደረገ ነው። ባጭሩ ለማስረዳት እንደሞከርኩትም እንግዲህ ከዛሬ ጀምሮ የምንጠብቀውም ይህን አይነት አካሄድ ይመስላል።
አይነተኛ የሚሰኙ ለውጦች የሚታዩበት የፕሬዚዳንት ዶናልድ ትራምፕ አስተዳደር በአገር ውስጥ ብቻ ሳይገደብ በዓለም አቀፍ ደረጃ እጅግ የጎሉ የሚባሉ አይነተኛ ሁኔታዎችን የሚከሰት በመሆኑ ዶክተር ብሩክ በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን በተሰኘው ርዕስ ስር የዩናይትድ ስቴትስን ህገ መንግስት የተመለከተውን አንኳር ጭብጥ አስመልክቶ ለሰጡን ተከታታይ ሰፊ ሙያዊ ማብራሪያ አመሰግናለሁ። ቀደም ብዬ በጠቋቀስኳቸውና ሌሎች ርዕሶች መልሰን ፈጥነን እንደምናገኘው ተስፋ አደርጋለሁ። ለአሁኑ ጊዜ ይስጥልኝ።
እኔም አመሰግናለሁ አቶ አሉላ ለተሰጠኝ እድል።